ሰላም እንደምናመሻችሁ የጋቢና ፍያ አድማጮች የዕለተ ረቡዕ የካቲት 23 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀመረ። ዛሬም እንደተለመደው ወቅታዊ ሁኔታዎችን የሚዳስሱ እንዲሁም ለወጣቶች የሚያስተምሩና የሚያዝናኑ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል 126ኛው የአድዋ ድል በዓል ዛሬ በአዲስ አበባ በድምቀት ተከብሯል።
የውዝግቡ እንትን ደግሞ አንድ የሚያሳዝንም ነው ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሸነ ነው ለፖለቲካ መጠቀሚያ አድርገ ነው።
አዲስ አበባ በሚገኘው የሚኒሊክ አደባባይ በዓሉን ሲያከብሩ ካገኘናቸው መካከል የሰጡንን አስተያየት የሰማችሁት። ሙሉ ዝግጅቱ በአብይርስ ይቀርባል።
የአዝማሪ ቤት በባህሪው አሳታፊ ነው። ወንድና ሴት እየተሆነ በግጥም እየተቀባበሉ እንዲሁም ታዳሚው የፌስቲቫል የምሽት ክበቡ ታዳሚዎች ግጥም እያቀበሉ ግጥም እየሰጡ ግጥም ከማዶና ከማዶ ወንድ ለሴት እየሆኑ በቡድን እየተሆነ በግጥም መጫወታል።
አሁን ደግሞ የሰማችሁት የባህል ምሽት ቤቶችንና አዝማሪ ቤቶችን ከሚያስቃኘው መሰናዷችን ላይ የተቀነጨበው ነው። ሙሉውን ወደ ኋላ ላይ ታደምጣላችሁ። በተጨማሪም የትግራይ ክልልን የትምህርት ሁኔታ የሚዳስስ ዘገባና ሌሎች የዓለም ዜና ጥንቅሮችም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። ኢትዮጵያን በዛሬው ዕለት 126ኛውን የአድዋ በዓል አክብረዋል። ሀገሪቱ ለቅኝ ግዛት የተመኛትን የጣሊያን ጦር በአድዋ ተራሮች ላይ ድል ማድረጋቸውን በማስታወስ በርከት ያሉ ታዳሚዎች አዲስ አበባ በሚገኙት የሚኒሊክ አደባባይና የአድዋ ድልድዮች ተገኝተዋል። የቀደሙትን አርበኞች የሚያስታውሱ ትርኢቶችና ንግግሮችም ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ ለሕዝባቸው ባስተላለፉት መልእክት የአድዋ ድል በጥቁርና በነጭ መካከል የነበረውን የተበላሸ ትርክት የቀየረ የጥቁር ሕዝቦችን ማንነት ያስመሰከረ ገድል ነው። ኢትዮጵያንም መንካት የሚያስከትለው መዘዝ ምን እንደሆነ አስተምሮ ያለፈ ደማቅ ሐውልት ነው ሲሉ ያወሱ ሲሆን ቅኝ ገዢዎችን ያሳፈርንባቸው፣ ወራሪዎችን የቀጣንባቸው የድል ቀናት ሞልተውናል። እየደጋገመ የሚያጠቃንን ድርቅና ረሃብ፣ እጅ ትወርች ያሰረንን ኋላ ቀርነት፣ ዛሬም ስንዴ እንድንለምን የሚያደርገንን ድህነት የቀጣንባቸውን የድል ቀናት የምናከብረውስ መቼ ይሁን ሲሉም ጠይቀዋል። ከዩክሬን ለመውጣት ጥረት እያደረጉ ያሉ አፍሪካውያን ሰራተኞችና ተማሪዎች ለዩክሬናውያን ቅድሚያ እየተሰጠ በአንጻሩ እነሱ ወደ አውቶቡሶች ባቡሮች እንዳይገቡና ድንበር እንዳያቋርጡ እየተከለከሉ መሆኑን በመጥቀስ ቅሬታ አሰሙ። በምዕራብ ዩክሬን የሚገኘው የቪኦኤ ዘጋቢ በበኩሉ ለዩክሬናውያን ቅድሚያ እንደተሰጠ፣ አፍሪካውያን ግን ከሌሎች የውጭ ሀገራት ሰዎች በተለየ እንደተያዙ የሚያሳይ ማስረጃ እንዳላገኘ ተናግረዋል። ይሁንና ዩክሬንን ለመልቀቅ እየጣሩ ካሉ በመቶ ሺዎች የሚቆጠሩ ሰዎች መካከል አንዳንድ አፍሪካውያን የዘር መድሎ እንደደረሰባቸው ተናግረዋል። የዩክሬን ባለስልጣናት ክሱን ባይቀበሉትም ጉዳዩ ግን የዩናይትድ ስቴትስና ዓለም አቀፍ አካላትንም አሳስበዋል። ኦግስቲን ኦኬኮሌ የተባለ በዩክሬን ቴርኖፔል የሕክምና ትምህርት ሲከታተል የነበረ የላይቤሪያ ተወላጅ ቅዳሜ ሌሊት ወደ ሮማንያ ድንበር ለመሻገር ሲሞክር መድሎ መመልከቱን ተናግረዋል። በብርድ ውስጥ ሆነው ልጆቻቸውና ጓዛቸውን ይዘው ረጅም ሰልፍ ውስጥ የቆሙ ሰዎች እያሉ ዩክሬናውያን ከፊት የሆኑ ዘንድ ቦታ እንዲለቁ ሲደረግ መመልከቱን ኮሌ ተናግረዋል። የዘር መድሎ መሆኑን ሲያስረዳ ሴቶችና ህጻናትን ቅድሚያ ያሰጣሉ ከተባለ በዚያ የሚገኙ ሴት የውጭ ሀገራት ተማሪዎችን ለምን አይወስዱም ብሏል። የዩክሬን የውጭ ጉዳይ መስሪያ ቤት ኃላፊ ዲሜትሮ ኩሊባ የሩሲያ ወረራ ዩክሬናዊ ያልሆኑትን በእጅጉ እንደጎዳ አስታውሰው አፍሪካዊ ወንድሞቻችን ወደ ሀገራቸው በሰላም ይመለሱ ዘንድ እኩል እድል ማግኘት አለባቸው፣ የዩክሬን መንግስት ችግሩን ለመፍታት ሁሉንም አይነት ጥረት ያደርጋል ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ መሰል ክስተቶች ስለመኖራቸው ማረጋገጫ ባይሰጥም የሰማቸው ሪፖርቶች ግን የሚረብሹ መሆኑንም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዘር መድሎ ማናቸውንም ሙከራዎች እንደሚያወግዝ አስታውቋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሀገራቸው ምክር ቤት ፊት ለፊት ትናንት ምሽት ባደረጉት የመጀመሪያ ንግግራቸው ለአምባገነን ተገዳዳሪዎቻቸው ጠንከር ያሉ ቃላትን ሲጠቀሙ በከፋው ወረርሽኝ፣ ባሻቀበ የሸቀጦች ዋጋና በመራር የፖለቲካ ክፍፍል ለተጎዳው፣ ሀሳብ ለገባው ህዝባቸው ደግሞ ማጽናኛ መልእክት አሰምተዋል። በመላ ንግግራቸው ወቅት ባይደን የፕሬዚደንትነት ቃለ መሐላ በሚፈጽሙበት ቀን ህዝባቸው እንዲያጎለብት የጠየቁትን የአንድነት መንፈስ ዛሬም እንዲያሳይ አጽንኦት ሰጥተዋል። ሁልጊዜም ቢሆን የተጋፈጥናቸውን ተግዳሮቶች ወደ መልካም እድሎች የምንቀይር በምድር ላይ ብቸኛ ሀገር ነን ብለዋል ባይደን። አንድ ሰዓትን የፈጀው የዩክሬንን ቀውስ፣ የሀገሪቱን የወረርሽኝ ወቅት የምጣኔ ሀብት ይዞታ፣ የህግ ማሻሻዎችና የምርጫ መብቶችን ጉዳይ ባካለለው ንግግራቸው መደምደሚያ ላይ ከዓመት በፊት ከነበረው ይልቅ ዛሬ በተሻለ ጠንካራ ነን፣ የዛሬ ዓመት ደግሞ ከዛሬው በተሻለ ጠንካሮች እንሆናለን፣ አሁን ተግዳሮቶችን የምንገጥምበትና የምንረታበት ቅጽበት ነው ሲሉም አክለዋል ባይደን። ይህ በእንዲህ እያለ የምክር ቤቱ አባላት ለዩክሬን ድጋፋቸውን ለማሳየት ትንንሽ ባንዲራዎችን ባውለበለቡበት ምሽት ባይደን ጊዜ ሳያጠፉ ከጊዜ ወደ ጊዜ እየሰፋ ባለው የሩሲያና የዩክሬን ግጭት ጉዳይ ላይ አቋማቸውን ይፋ አድርገዋል። የሩሲያ አውሮፕላኖች በአሜሪካ አየር ክልል ላይ እንዳይበሩ እግድ መጣሉን የተናገሩት ባይደን በጉዳዩ ላይ 10 ደቂቃ የሚረዝም ቆይታ አድርገዋል። ከስድስት ቀናት በፊት የሩሲያው ፕሬዚደንት ቭላዲሚር ፑቲን ለጥፋት ግባቸው ተገዢ ለማድረግ የነጻውን ዓለም መሰረት እንጣለሁ የሚል ሀሳብ እንደነበራቸው ያስታወሱት ባይደን፣ ይሁንና ስሌቱ የተሳሳተ ነበር። ዩክሬን ውስጥ በመግባቱ ዓለም የሚናወጥ መስሎት ነበረ። በምትኩ ግን ያላሰበው የጥንካሬ ግድግዳ ገጠመው፣ ከዩክሬናውያን ጋር ተገናኘ ብለዋል። የዲሞክራቲክና ሪፐብሊካን ፓርቲ እንደራሴዎች ጭብጨባ ባጀበው ንግግራቸው በዚህ ስነ ስርዓት ላይ በዩናይትድ ስቴትስ የዩክሬን አምባሳደር ኦክሳና ማርካሮቫ የተገኙ ሲሆን እንደራሴዎች ከመቀመጫቸው ተነስተው ድጋፋቸውን ገልጸውላቸዋል። ቀዳማዊት እመቤት ጂል ባይደን በለበሱት ሰማያዊ ቀሚስ እጅጌ ላይ የዩክሬን ብሔራዊ አበባ የሆነውን አነስተኛ የሱፍ አበባ አምሳያ አጣብቀውም ታይተዋል።
ሀብታሙን ለዜናዎቹ አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። አስራ ስድስተኛው የአድዋ ድል በዓል ዛሬ በአዲስ አበባ በድምቀት ተከብሯል። በዓሉ በሚኒሊክ አደባባይ በርካታ የአዲስ አበባ ከተማ ነዋሪዎች በተገኙበት የተከበረ ሲሆን የመንግስት ባለስልጣናት፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎች ጥሪ የተደረገላቸው አካላት በሚኒሊክ አደባባይ የአበባ ጉንጉን በማስቀመጥ ወደ አድዋ ድልድይ አቅንተዋል። ቀደም ሲል በዓሉ በአድዋ ድልድይ እንዲከበር መወሰኑ ከቦታው ጋር በተያያዘ ቅሬታ ፈጥሮ እንደነበር ይታወሳል። በዳግማዊ ሚኒሊክ አደባባይ በዓሉን ካከበሩ የአዲስ አበባ ነዋሪዎች መካከል የተወሰኑትን ስለ በዓሉ አስተያየታቸውን እንዲሰጡን ጠይቀናቸዋል። ያናገራቸው ኬኔዲ አባተ ነው።
ስሜ ደቻ ሳንጌቻ እባላለሁ። በዓልን ማክበር የተሰራልን ነገር አንድ ለማመስገን ነው፣ ሁለት ደግሞ ለወደፊትም ኢትዮጵያ እንዲህ አይነት ነገር ቢገጥሟት ከዚህኛው ካለፈው ትውልድ ተምሮ ምን አይነት መስዋዕትነት መክፈል እንዳለበት እንዲማር ነው። እነዚህ ሁለት አንድምታዎች ነው ያሉት። የውዝግቡ እንትን ደግሞ አንድ የሚያሳዝንም ነው። ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሽነ ነው ለፖለቲካ መጠቀሚያ አድርገ ነው እዚህ ነው የሚሆነው ተደርጎ የማይታወቅ መልኩ የሚደረጉ ሙከራዎች አሳዛኝ ናቸው፣ መደረግም የሌለባቸው ናቸው። አንድ ንጉሱን ከዚህ በዓል መነጠን አንችልም። አድዋን ከአድዋን መነጠን እንደማንችል ሁሉ ንጉሱን ከአድዋ መነጠል አንችልም። ስለዚህ ከዚህ እውነት ጋር ራስን ማስማማትና መታረቅ ነው መድኃኒቱ እንጂ ሸሽቶ አድዋን ማክበር አይቻልም የሚል ሀሳብ ነው ያለ። ዛሬ በጣም ጥሩ ነው ያለው። እንግዲህ እንደምናየው አምናም ለተከታታይ ዓመታት እናከብር ነበረ። በጣም ብዙ ሰው ነው ያለው።
ስሜ አቶ ደስታ እርብሎ አደ ይባላለሁ። ኢትዮጵያ የጀግኖች ሀገር ናት። ዛሬ አድዋ በዓል የሚከበረው ትናንትና አባቶቻችን በአንድ ላይ ተስማምተው አንድ ላይ ዘምተው ሕይወታቸውን ሰጥተው አድዋን ያተረፉ ናቸው። አድዋን ያፈሩ ናቸው። ስለዚህ እኛ መጀመሪያ አንድ መሆን አለብን። በቋንቋ ምን መጣላት የለብንም። ቋንቋ መግባቢያ ነው። በሀገር መጣላት የለብንም። ሀገር ደግሞ ኢትዮጵያ እናት ሀገራችን እንኳን ለእኛ ለአፍሪካ በሙሉ ትበቃለች።
ብዙአየሁ አዱኛ እባላለሁ። አገር የምታድገው ኢትዮጵያ የምታድገው ነገሮችን በመቆስቆስ ብሔር ጎሳን በማጋጨት አይደለም አገር የምትለማ። እውነት እላችኋለሁ፣ እኔ በጣም ነው ማዝ ነው። ትላንትና አባቶቻችን አያቶቻችን ብሔርና ጎሳን አለዩም ነበረ። አንድ ሆነው ነው የወጡት ሲወጡት ከቤታቸው እና እቺን ሀገር ያቆዩልንን በፍቅር በአንድነት ዛሬ ባረባ ነገር በጥቃቅን ነገሮች እየመነዘርን አገራችንን ባንበትና ጥሩ ነው። ለልጆቻችን ጥሩ ነገር እናስተምር።
23 ቀን 1939 ዓ.ም ተመረጥ ነው የተወለድኩት። የዛሬ 75 ዓመት ምናል ነው የተወለድኩት።
በዛሬው ዕለት
ነው የተወለድኩት። እጅግ በጣም ደስ ነው የሚለኝ፣ ምክንያቱም በ1939 ዓ.ም ተመረጥ ወለድ የአድዋ በዓል ሲከበር ወላጆቼ ያከብሩ ነበር። አባቶቻችን አያቶቻችን ከዚህ እስከ አድዋ ድረስ ማጨው ሁሉ ዘምተው በነፃነት ያቆዩን ነገር ይህ በመሆኑ ነው የህዳሴንም ግድብ አክብረን በእንደዚህ አይነት ያከበር ነው። ስለዚህ አይቻልም የሚባለውን ነገር ለአሁን ሀገራችን ነፃ ማድረግና ራሳችን መቻልን በምግብ ራስ መቻልን ማድረግ ነው። ወጣቱ አሁን ያደርጋል፣ ይህንን ይፈጽማል ብዬ ነው የማምነው።
ጫኔ ወርቁ፣ አድዋ ምናልባት ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም፣ ሀያላን ነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም። ምናልባት ለወደፊት ትውልዳችን ጠንክሮ መስራት አለበት፣ አንድነትን መፍጠር አለበት። ብዙ ምሁራኖች ሊቆች አሉን፣ ግን አንድነትን ሊያመጡ አልቻሉ። ሌላ መፈልሰፍ ሳይሆን እርስ በራሳችን እንኳን አላዋህዱን። የሚያዋህደን ቀን መምጣት አለበት።
ስሜ ሰብሎ እንግል በዛ ይባላሉ። የዛሬው በዓል በጣም ደስ ይላል። በጣም ለየት ያለ ነው። እንደምታየው ሰው ግጥም ብሎ ነው የመጣው። ወጣቱ ጋር የነበረውም ስሜት ምናምን ደስ ይላል በጣም አንድነቱ። እኔ ጠዋት ነው የመጣሁት 12 ሰዓት አካባቢ ምናምን እና በጣም ደስ ይላል። የተለየ ነው፣ የተለየ ስሜት አለው። አድዋ ብዙ ነገር ነው የሚያስተምረው። አድዋ የአንድ ብሔር የአንድ አካል ድል አይደለም እንደምናውቀው። እና አሁን ባለው ነገር አንተ እንትነህ ከምንባባል እንደ አባቶቻችን አንድ ኢትዮጵያን አስቀድመን ብንኖር ይሄ ጎጠኝነቱ ትንሽ ቀዝቀዝ ቢቀር እንደ አባቶቻችን በደንብ ይሄ ልብን የሚያሞቅ ጀግንነት ቢኖረን
ገዛይ መርሻ እንኳን አወራሰን። ያው ኢትዮጵያዊነት መንፈስ የሚታይበት በዓል ምንድን ነው ብትይኝ አድዋ ነው። ሁሉም እየሮጠ የአድዋ በዓል እና ሚኒሊክን ማያስታውስ የለም መቼም። እና የአፍሪካውያን ኩራት የሆነች በዓል በመሆኗ በሰላም ሲካሄድ እና እንደዚህ ሞቅ ደመቅ ብሎ ባንዲራውም ከፍ ብሎ ሲታይ ደስ ይላል። ይህንን በስራ በመቀየር ቀይረው አፍሪካ እንዳኮረናት ኢትዮጵያ በሌላም ኩራት ላይ እንገናኝ። መገነጣጠሩ መሰነጣጠቁ ይቅርብን።
እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና መሰናዷችን ነው። ትግራይ ክልል ውስጥ ላለፉት 2 ዓመታት ትምህርት በመቋረጡ ሕይወታቸው ላይ ትልቅ ችግር ማስከተሉን በመቀሌ የሚገኙ ተማሪዎችና መምህራን ገልጸዋል። ለአሜሪካ ድምጽ አስተያየት የሰጡት 2 መምህራን በኮቪድ-19 ምክንያት የተዘጋው ትምህርት ቤት ጦርነት ሲታከልበት ጭርስኑ አለመከፈቱን ገልጸዋል። አብዛኞቹ ተማሪዎችም የት እንዳሉ እንደማያውቁ ጦርነት ቆሞ ተማሪዎች ወደ ትምህርት ቤት ገበታቸው የሚመለሱበትን ቀን እንደሚናፍቁም ተናግረዋል። በሌላ በኩል በክልሉ እስከ 6ኛ ክፍል ትምህርት ለመስጠት ተጀምሮ የነበረ ቢሆንም በረሃብ ምክንያት መደናቀፉን የትግራይ ክልል ትምህርት ቢሮ አስታውቋል። ሙልጌታ ጽባ ዝርዝር አለው።
በ2012 ዓ ም መጋቢት ወር በኮሮና ቫይረስ ምክንያት ትምህርት ሲቋረጥ የ11ኛ ክፍል ተማሪ ነበረች። በመቀለ ከተማ ነዋሪ የሆነችው ሮዳስ ገብረ እግዚአብሔር ባለፈው ዓመት በትግራይ በተጀመረ ጦርነት ተከትሎም ትምህርት ባለመጀመሩ በህይወቴ 2 የትምህርት ዓመታት እስካሁን ከስር ያለሁ ብላለች።
በጦርነቱና በኮሮና ምክንያት እስካሁን ሰላም የለምና እስካሁን 11ኛ ክላስ ነው ያለሁት። በጣም ሞራል ይሰብራል። ከኔ በታች የነበሩ ልጆች ማውቃቸው አዲስ አበባ ላይ የሚማሩት ማለት ነው። እኛ ግን እስካሁን 11ኛ ክላስ ነው ያለ ነው እና እሱን ኮምፔር ስታደርገው በጣም ያሳዝናል።
በአሁኑ ጊዜ የዩኒቨርሲቲ 1ኛ ዓመት ተማሪ መሆን ሲገባኝ 11ኛ ክፍል መጨረስ አልቻልኩም ያለችው ሮዳስ ጦርነቱ ቁሞ ለህጻናት የሚበጅ ነገር ቢሰራ በማለት ተናግራለች።
በጣም ነው የሚናፈቀው። ስፔሻሊ አሁን ቤት ሁሌ የቤት መሆን የለመድከውን ሲጠፋ ምናምን በጣም ያናድዳል እና አሁን ትልቅ ሰው ሆነክ ከእንደገና ሀይ ስኩል ልትገባ እንጃ፣ ሁሉም ሰው በጣም ነው ሞራሉን የሚነካው። የኢትዮጵያ መንግስት ይሄ ጦርነቱን ቢያቋርጠው እና እኛን ሰላም ቢሰጠን እና ለትምህርት ቦታ ቢሰጠን ጥሩ ነበር እና መፍትሄ ቢያመጡ ጥሩ ይሆናል።
በመቀለ ከተማ ማይ ወይኒ በተባለ 2ኛ ደረጃ ትምህርት ቤት 10ኛ ክፍል እየተማረ የነበረ አማኑኤል መልካሙ የተባለ ተማሪ በበኩሉም
በቀድሞ 10ኛ ክፍል ማር ነበር ማይ ወይኒ የሚባል ትምህርት ቤት፣ አሁን 12ኛ ክፍል ማር ነበር። ያናድዳል ትምህርት አሁን እየተማርን ነበር እንደ ሌሎች ክልሎች ቢሆን በትግራይ ክልል ግን ሁለት ዓመት አርጓል ትምህርት ከተቋረጠ። አው ጦርነት ቢባል ጦርነት ራሱ እንኳን እሱ ነገር ጉዳት አለው። ለእኔም በትምህርቴ ሁለት ዓመት እንዲስተጓጉል አድርጎኛል። ለውጥ ማን ነበረኝ። አሁን ሁለት ዓመት አድርገናል። ቲማዎች ያለው ፊዚካል ማድጌ ያለው ከመምህራቹ ጋር ከአኩኑም መስለው እንዴት አድርገህ ትማራለህ ነው።
በሐጽ ዮሐንስ ሁለተኛ ደረጃና መሰናዶ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህር ሰለሞን ብርሃነም በትምህርት ቤቱ የነበሩ ተማሪዎች አሁን የት እንዳሉ አናውቅም ብለዋል።
በትምህርት ላይ ያለን በኮሮና በመግባቱ ምክንያት ትምህርት ተቋርጧል። በዛን ሰዓት ወደ 2180 አካባቢ ተማሪዎች ነበሩን። በመምህራን ደረጃ ወደ 107 መምህራን ነበሩን እዚህ ትምህርት ቤት ነው። አሁን ተማሪዎቻችን የት እንዳሉ ይሁን አናውቅም። አሁን በምን ደረጃ እንዳሉ ይሁን ምናቆ ነገር የለም። እድሜያቸው በአግባቡ መጠቀም ነበርባቸው። ግን በነሱ ፍላጎት ሳይሆን በሌላ በውጭ ተጽኖ ተማሪዎቻችን እድሜያቸው መጠቀም አልቻሉ። ይሄ በጣም ያሳዝናል።
በትምህርት ቤቱ የሚያስተምሩ መምህራን በቀጠር ግቢው አብረው ሲያወሩና ሲጫወቱ ነው ያገኙዋቸው። ለምን ትምህርት ሳይጀመር ትምህርት ቤት ትመጣላችሁ የሚል ጥያቄ ለምክትል ርዕሰ መምህሩ ጠይቂያቸው።
አንደኛ ምንውልበት ሌላ ቦታ አይደለም። ሁለተኛ ደረጃ ደግሞ ተማሪዎቻችን ስለሚናፍቁን ነው። ተማሪዎቻችን አሁን ትምህርት ቤቱ እንዳየው ከ2000 በላይ ተማሪዎች ይዛል። እና ለትምህርት ያስተማርን በነበርንበት ሰዓት ተማሪዎቻችን 2000 ተማሪ እዚህ ግቢ ውስጥ ስታዩ የሆነ ነገር ደስ የሚል ድባብ ነበር። አሁን ግን ይሄን ያክል ትምህርት ቤት አንድም ተማሪ የለም። እና ዝም ብለን ሳይኮሎጂካሊ መምራን እዚ ከ20 እስከ 30 ጧት በእያንዳንዱ ቀን ጧት ከ20 እስከ 30 አስተማሪ እዚ ትምህርት ቤት ይገኛል። አንደኛው በቃ ለራሳችን ሳቲስፋክሽን ዝም ብለን መተንልክ ተማሪዎቻችን እንዳገኘን ነው የሚሰማን። እዚ ውለን ነው የምንሄደው። ብዙ ጊዜ
ቀጣይ የተማሪዎቹ ተስፋ እንዲለመልም ጦርነቱ ቆሞ ትምህርትና ሁሉም አገልግሎቶች ቢጀመሩ ይላሉ መምህር ሰለሞን።
መንግስት ራሱ የኢትዮጵያ መንግስት አሁን በትግራይ ውስጥ ያካሄደው ያለው ችግር ያስከተለው ያለው ችግር ይሄን ተገንዝቦ አስቸኳይ መፍትሄ መውሰድ አለበት። ምክንያቱም ተማሪዎቻችን እለታዊ ምግብ ማግኘት አልቻሉ፣ ህክምና ማግኘት አልቻሉ፣ ትምህርት መማር አልቻሉ፣ አስተማሪዎቻችን ደሞዝ ማግኘት አልቻሉ፣ ሰላምን ማግኘት አልቻሉ። ኢቭን ትምህርት መጀመር እንኳን ብንል በየዕለቱ ድሮን ይመጣል። በየዕለቱ የተኩስ ድምጽ ነው የምሰማው። ስለ ጦርነት ነው ወሬው ሁሉ። ስለዚህ ይሄ በጣም ችግር ነው ያለው።
መምህር ተስፋ ኪሮስ ከበደ የተባሉ በበኩላቸው
ለሁለት ዓመት ያክል ተማሪዎች ከትምህርት ቤት በመረቃቸው ያው የስነ ልቦና ችግር ነው የደረሰብን። ምክንያቱም መምህር ዋና ዓላማውና ስራው ተማሪዎችን አስተምሮ ተመራማሪዎችን ሆኖ የእነሱን ውጤት ማየት ነው። ልክ እንደ ገበሬ አርሶ አጭዶ እህል እንደሚያስገባ የኛ ደግሞ ተማሪዎቻችን ካልቲቬት አድርገን የነሱ ውጤት ነበር የምንጠብቀው። ይህ ሳይሆን ቆርተ ግን አሁን የጦርነት አውድማ በመሆኑ ትግራይ ተማሪዎቻችን የት እንዳለም አናቃቸውም። ስለዚህ የተማሪ ውጤታችን አለማየታችን በጣም በስነ ልቦና ተጎድተናል።
በሐጽ ዮሐንስ ትምህርት ቤት የሚሰሩ አስተማሪዎች ላለፉት 9 ወራት ደሞዝ ስላልተከፈላቸው መምህራን አሉ ብለዋል።
ያው ለ9 ወር አካባቢ ያው ማስተማሪው ደሞዝ አልተቀበለም። በጣም ከባድ ነው። ትግል ይጠይቃል፣ ውና ይጠይቃል። ስለዚህ በጣም አስቸጋሪ አሁን አስተማሪዎቻችን በጣም የተቸገሩ በልመናም የተማሩ የተወሰኑም ሊኖሩ ይችላሉ። ትግራይ ህዝብ ይሄ ኤክስፒሪየንስ ይሄም ተመክሮ ከድሮም የነበረው በደርግም በዚህ በራብ በዚህ በጥይትና ቦምብ እየፈነዳ በዋሻና በተለያዩ ጫካዎችን ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ትምህርት ይቀጥል ነበር። አሁንም የፈለገው የድሮን ሁኔታም ቢፈጠር የራብ ችግርም ቢፈጠር እጃችንና እግራችን ሳናጣምር እየተራብንም ሆነ በስነ ልቦናም እየተጎዳን ተማሪዎቻችን ግን መጎዳት ስለሌለባቸው ተማሪዎቻችን እንዲማሩ ትምህርታቸውም እንዲቀጥሉ ተማሪዎቻችን እናስተምራለን እየተራብን እየተጠማን ማለት ነው።
የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ሽሻይ አማረ በበኩላቸው በክልሉ ከሁለት ዓመት በፊት ትምህርት ሲቋረጥ 1.4 ሚሊዮን ተማሪዎች በትምህርት ገበታ እንደነበሩ ገልጸዋል። አዲስ የሚገቡና መመረቅ የሚገባቸው ጨምሮ በዚህ ሁለት ዓመት ከ2 ሚሊዮን በላይ ተማሪዎች ከትምህርት ተስተጓጉሏል በማለት ነው የገለጹት።
አዝልዒ ክልተ ዓመት ትምህርት ተጠውይሎ ማለት ነው።
አሁን ከሁለት ዓመት በላይ ትምህርት ቆሟል ማለት ነው። ይህ ማለት በየዓመቱ እድሜያቸው ደርሶ ትምህርት መግባት የሚገባቸው አዳዲስ ተማሪዎችና ትምህርት ጀምረው የነበሩም በቤት እየዋሉ ነው አንዳንዶቹ ደግሞ በቤት የመዋል እድል ያላገኙአሉ። ወደ ስደት ይሄዱ አንዳንዶቹም ህይወታቸው ያለፈ ሌሎችም ምግብ ፍለጋ እየተንከራተቱ ያሉ አሉ ነው ያሉት። በዚህ አመት እስከ 6ኛ ክፍል ተማሪዎች ትምህርት ለመጀመር እንቅስቃሴ ቢደረግም በርሃብ ምክንያት እየተደናቀፈ ነው ብለዋል ዶክተር ሽሻይ።
መማህራን በጥሜት አብ ቀድሚ ተማሩም አንጨራሪውም እናወደቁ ምርአይ ተጀምሩ።
አስተማሪዎች በተማሪዎቻቸው ፊት አዙሯቸው እየወደቁ ናቸው። ተማሪዎች ባዶ ሆዳቸው ወደ ትምህርት ቤት መምጣት ጀምረዋል። የውሃ አገልግሎት የለም፣ ነዳጅ የለም፣ የጤና አገልግሎትም የለም፣ ብዙ ነገር የለም። በድፍረት ነው ትምህርት የተጀመረው። ይህ ተከትሎ የተከሰቱ በሽታዎች በረሃብ ምክንያት እከክ ጨምሮ በህፃናትና በአስተማሪዎች እየታየ ነው። በዚህም ምክንያት ያሰብነው እየተሳካ አይደለም። ተማሪዎች ከትምህርት እየቀሩ ናቸው፣ ትምህርት ቤቶችም እየቆሙ ናቸው ነው ያሉት። በትግራይ ክልል ትምህርት መቋረጡ ተከትሎ ለአሁን ጊዜ ብቻ ሳይሆን በቀጣይ ትውልድ ላይ ነው ችግር የሚያስከትለው በማለት ዶክተር ሽሻይ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ጋቢና ቪኦኤ ከአሜሪካ ድምፅ መተላለፉን ይቀጥላል። በቀጣይ የምናልፈው ደግሞ ባህልና ታሪክን ወደምንቃኝበት መሰናዷችን ነው። ዘመናዊነትና አዳዲስ ለውጦችን እያስተናገዱ በሚገኙ የኢትዮጵያ ከተሞች ውስጥ ቀስ በቀስ እየተረሱ የመጡ ትውፊቶች ቀላል አይደሉም። ከነዚህ መካከል የዘመናዊ ሙዚቃና የምሽት ቤቶችን መስፋፋት ተከትሎ ጎብኛቸው ከዕለት ዕለት ካነሰባቸው ስፍራዎች መካከል የባህላዊ ምሽት ቤቶች ይጠቀሳሉ። በቅርብ ዓመታት ውስጥ ግን የሀገረሰብ ሙዚቃና ጭፈራ የሚዘወተርባቸው መዝናኛ ስፍራዎች ታዳሚዎቻቸው እየጨመረ መጥቷል፣ እያንሰራሩም ይገኛሉ። ለምን? አስቴር ምስጋናው በእነዚህ ቦታዎች ተገኝታ አዝማሪ ቤቶችን ቃኝታለች።
ቀን በስራ የደከመ አእምሮን ማታ ዝና ለማድረግ አሁን አሁን በብዙ ኢትዮጵያውያን ዘንድ የሚመረጠው የአዝማሪ ጨዋታ ነው ይላሉ በቦታው ሲዝናኑ ያገኘኋቸው።
ሁላት አማረ እባላለሁ። በጣም ተዝናንች፣ በጣም ፍሪ ሁኜ ነው የሚሄደው እና በጣም ደስተኛ ሁነን ፍሪ ሁነን ምንም ነገር የሌለበት ተደስተን ምንጨፍርበት ነው ቤት ነው።
በጎንደር ከተማ በቆየሁባቸው ቀናቶች አዝማሪ ቤቶች በታዳሚዎቻቸው ተጨናንቀው ተመልክቻለሁ። በአንዳንድ ቦታዎች ደግሞ ወደ ቤቱ ለመግባት ረዣዥም ሰልፎችን አስተውያለሁ። ለምን ከሌሎች የምሽት መዝናኛ ቤቶች ተመራጭ ሊሆኑ ቻሉ? የኔ ጥያቄ ነበር። በአዝማሪ ጨዋታ ለመታደም የግድ ታዳሚ መሆን አይጠበቅም። የግጥሙም የባህላዊ ክዋኔውም ተሳታፊ መሆን ይቻላል ሲል ይገለጸልኝ በጎንደር ከተማ በአዝማሪ ቤት ውስጥ ያገኘሁት ወጣት አሰግደው ሽመልስ ነው።
ከአዝማሪ ጨዋታ በጣም የሚያስደስተው የአዝማሪ ቤት በባህሪው አሳታፊ ነው። ወንድና ሴት እየተሆነ በግጥም እየተቀባበሉ እንዲሁም ታዳሚው የፌስቲቫል የዚህ የምሽት ክበቡ ታዳሚዎች ግጥም እያቀበሉ ግጥም እየሰጡ ግጥም ከማዶና ከማዶ ወንድ ለሴት እየሆኑ በቡድን እየተሆነ በግጥም መጫወት አለ፣ በግጥም መሞጋገስ አለ፣ በግጥም ዘመኑን መዋጀት፣ በግጥም ዘመኑ ሀገርን የሚጠብቁ በርካታ ስነቃሎችን በማንሳት በውዝዋዜ በጭፈራ በድምቀት ከማታውቂው ሰው ጋር እኔ አሁን ስጨፍር ነበር እዚህ ቦታ ላይ ከማላውቃቸው ሰዎች ግን ኢትዮጵያውያን ከሆኑ ከማላውቃቸው ወንድሞቼና እህቶቼ ነገር ግን ኢትዮጵያዊ ስሜቴን ከሚረዱ ከሚጋሩኝ ጋር አብሬ በመሆን ደስታዬን እገልጻለሁ። ያው ሙዚቃ ኪነ ጥበብ ዘር፣ ብሔር፣ ማንነት የለውም፣ ስሜት ነው ዋናው ገዢው። ስለዚህ እዛ ስሜት ውስጥ ገብተን ከማላውቃቸው ኢትዮጵያውያን ጋር እየተጫወቱ ያለው
በጎንደር ከተማ የሚገኘው ፍቅር በማሲንቆ በተባለ አዝማሪ ቤት ተገኝቻለሁ። የባህል ተጫዋቿ ምናሉሽ አለምነህ በባህሏ ታዳሚዎቿን ታስደስታለች።
ሲመጡ የባህል ምሽት የሚመርጡት ቱባ ባህል ነው። የዘመናዊ መሳሪያ የለውም። የባህል ማሲንቆ የምናጫወታቸው ያለውን ነገር ብሶታቸውን ደስታቸው የሚገልጡበት ስለሆነ ቱባ ባል ስለሆነ አዝማሪ ምሽት በጣም ነው የሚወዱት። ወንደር የባህል ምሽቶች የበዙበት አንደኛ አርቲስት በሙሉ ዘፋኝ የሚፈልቅበት ሀገር ነው። አርቲስት የሚፈልቅበት ማለት የተፈጥሮ ጸጋ ታድሎ ነው። የዘፋኝ ቦታ ነች ወንደር። በሙሉ ዘፋኝ የተባሉት እዚህ ነው የሚመረቱት እና ያው የዘፋኝ ቦታ ነው። እንግዳ አቀባበልም በባህልም የታወቀች ታሪካዊኛ ሀገር ስለሆነች ወንደር በማንኛውም ትመረጣለች።
ታዳሚዎችን ስብዕናቸውን ሳሞጋግስ ከአንዱ ግጥም ተቀብዬ ሌላውን ሳስቅ ልዩ ደስታ ይፈጥርልኛል የምትለው ምናሉሽ ለደንበኞች መብዛት መንስኤው ይሄ ይመስለኛል ትላለች። የባህል ተጫዋችነትን ሙያ ከወላጆቻቸው እንደለመዱት የሚናገሩት ሁሉም በሙያው ያሉ ተጫዋቾች ናቸው።
ሙያውን የተማርኩት ከአባቴ ከእናቴ የባህል ተጫዋቾች ናቸው። ያው ዘርኛችን በሙሉ በአዝማርነት ስራ ነው የምንተዳደረው። ስራችን እንደምታየው ነው።
ከአያታችን ከወንዝር እያለን ከአባታችን ከአያታችን ነው።
በጎንደር ቆይቴ ከአዝማሪዎች ያስተዋልኩት ነገር ስራን ተባብሮና ተናቦ የመስራት ባህል ተመልክቻለሁ። ታዳሚን ለማዝናናት እና ለማስደሰት ድምፃዊ የነበረችው ድምጿ ሲዘጋ ከበሮ መቺ ትሆናለች። ከበሮ ስትመታ የቆየችው ሲደክማት ወደ ተወዛዋዥነት ትቀየራለች። ወንዱም እንዲሁ ነው። አይደክማችሁም ወይ ብዬ ላነሳውላቸው ጥያቄ የእኛ እርካታ የታዳሚዎቻችን ደስታ ነው ብለውኛል። ለመሆኑ የአዝማሪ ተጫዋቾች እንዲህ እንዳሁኑ አርባ ጾም ሲመጣ ስራችሁ ምንድን ነው? ለምን አሉ ያነሳሁላት የመጨረሻ ጥያቄ ነበር።
አርባ ጾም አዝማሪ ቤት በገና ነው። ዘለሰኛ ይባላል፣ በገና ይባላል፣ ዘለሰኛ። ያው በአርባ ጾም ዘለሰኛ ነው። ከማንኛውም ቤት ብትል ዘለሰኛ ነው የሚከፈተው። መዝሙር ማለት ነው። በአዝማሮች መዝሙር ማለት ነው። በዛ እንግዳ ምናምን ወደው ዘለሰኛ ታውቅታለች። በማሲንቆ ዘለሰኛ የሚጫወት
ሰናይ የጾም ጊዜ ተመኘው። አስቴር ምስጋናው ባህር ዳር።
ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ቀደም ሲል የሰማችሁት ዘወትር ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ በአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ለሚተላለፍላችሁ የጋቢና ቪኦኤ መሰናዷችን። ለፕሮግራማችን ጥቆማ ካላችሁ ወይም አስተያየት መስጠት ከፈለጋችሁ በምን ታገኙናላችሁ ለሚለው መረጃ የሚሰጣችሁ ነው። በድጋሚ ለማስታወስ ፕሮግራማችን በየዕለቱ ከሰኞ እስከ አርብ በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም በዌብሳይታችን እና በማህበራዊ ትስስር ገጾቻችን በቀጥታ ማግኘት ትችላላችሁ። አስተያየት ካላችሁ በአት ቪኦኤ አምሃሪክ በተጨማሪ በኢሜይል አድራሻችን ማግኘት ትችላላችሁ። ስትከታተሉት የቆያችሁት የጋቢና መሰናዷችንን ወደ ማጠቃለሉ ላይ እንገኛለን። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ፣ እንዲሁም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።